ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 14 2012 ዓመተ ምህረት ዝግጅታችን ጀመረ። በሰሩት ወንጀል የተከሰሱ እንጂ በፖለቲካ አቋማቸው የታሰሩ ሰዎች የሉም ሲሉ የፌደራል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ ተናገሩ።
People have to be held accountable.
ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ።
ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት ስለሰጡት መግለጫ ዘገባ ይኖረናል። ቅድመ ሁኔታዎችን የሚያሟሉ ትምህርት ቤቶች ሊከፈቱ ነው።
ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታ ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የመነመነ ነው።
የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ሀረጓ ማሞ ናቸው። ዝርዝሩን በቃለ ምልልስ ያብራሩልናል። ፍርድ ቤት በ100,000 ብር ዋስትና እንዲፈቱ ያዘዘላቸው አቶ ልደቱ አያሌውን ፖሊስ ለመፍታት ፈቃደኛ ለመሆኑን ጠበቆቻቸው ገለጹ። ከ16 ዓመት በኋላ የተመለሰው ሀረማያ ሐይቅ መልሶ እንዳይደርቅ መደረግ አለበት ያሉትን ምክረ ሀሳብ ምሁራን አካፍለውናል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦአምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። መጪው ምርጫ ነጻና ፍትሃዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደባለቅ እንደሌለባቸውም አስገንዝበዋል። በሀገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌደራል ጠቅላይ አቃቤ ሕግ አስታውቀዋል። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የያዘው ዘገባ በአብይ ርዕስ ይቀርባል። በኢትዮጵያ የኮቪድ-19 ይዞታ መረጃ ባለፈው 24 ሰዓት 8348 ሰዎች በሀገሪቱ ዙሪያ ምርመራ ተከናውኖላቸው በ604 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዕለታዊ መረጃ አመለከተ። 313ቱ የተገኙት አዲስ አበባ ሲሆን 91 ሰዎች ከኦሮሚያ፣ 59 ከትግራይ ክልል፣ 46 ከደቡብ ህዝቦች ክልል እንደተገኙ መረጃው ያሳያል። ከአማራ ክልል 26፣ ከቤንሻንጉል ጉሙዝ 18፣ ከድሬዳዋ ከተማ 15፣ ከሐረሪ ክልል 11፣ ከሲዳማ 13፣ ከአፋር ክልል ደግሞ 10 ሰዎች ሲገኙ ከጋምቤላ 2 ሰዎች በመርመራ ተገኝተዋል። ዛሬ ከተመረመሩት ውስጥ በሶማሌ ክልል አንድም ለቫይረሱ የተጋለጠ ሰው እንደሌለ ነው መረጃው የሚያሳየው። የጤና ሚኒስቴር በኮቪድ-19 ሳቢያ 7 ሰዎች ሕይወታቸው ማለፉንም የገለጸ ሲሆን 3ቱ አዲስ አበባ፣ 1 ከትግራይ፣ 1 ከኦሮሚያ፣ 1 ከአማራና 1 ሰው ከደቡብ ህዝቦች ክልል በሙሉ ከለይቶ ማቆያ ሕክምና ጣቢያዎች የገቡ አሃዞች እንደሆኑ አስታውቋል። አዲሱ የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሹመታቸው በምክር ቤት አባላቱ ሙሉ ድጋፍ ጸድቆላቸዋል። ትናንትና የፓርላማ አባላቱ 115ቱም የድጋፍ ድምጻቸውን በሰጡበት ስነ ስርዓት ላይ የሀገሪቱ ፕሬዝዳንት መሐመድ አብዱላሂ መሐመድ ተገኝተዋል። ለፖለቲካው መድረክ ስማቸው አዲስ የሆነው ጠቅላይ ሚኒስትር ሮብሌ ፓርላማው ባለፈው ሐምሌ ከስልጣን ያነሳቸውን ሐሰን አይሊ ኬሬን ነው የሚተኩት። ካይሬን ፓርላማው የትምምን ድምጽ ነፍቆ ከስልጣን እንዲነሱ ያደረገው ከሚመጣው የአውሮፓውያን 2021 የካቲት ወር በፊት ዲሞክራሲያዊ ምርጫ የሚካሄድበትን እቅድ ማቅረብ አልቻሉም ብሎ እንደነበረ የሚታወስ ነው። ከአንድ ወር በፊት ወታደራዊ መፈንቅለ መንግስት በተካሄደባት በማሊ የሽግግር ፕሬዝደንት በመሰየማቸው በሀገሪቱ ላይ ተጥለው የነበሩት አሽመድማጅ የሆኑ ማዕቀቦች ይነሱላታል ብዬ ተስፋ አድርጋለሁ ሲሉ የምዕራብ አፍሪካው ክልላዊ ማህበር ልዑክ ተናገሩ። የኤኮዋስ የማሊ ጉዳይ መልክተኛው የናይጄሪያ የቀድሞ ፕሬዝዳንት ጉድላክ ጆናታን ትናንትና ማሊ ገብተዋል። በሰጡት ቃል በመፈንቅለ መንግስት ስልጣን የያዘው ወታደራዊ ኮሚቴ ያሳየው አመራር ጥሩ ነው ሲሉ አሞግሰዋል። የኤኮዋስ መሪዎች በጠየቁት መንገድ እየተንቀሳቀሰ ነው ሲሉም አክለዋል። የሀገሪቱን ፕሬዝዳንት ኢብራሂም ቡባከር ኬይታን ገልብጦ ስልጣን የያዘውን ወታደራዊ ቡድን ለሚመሩት ለቀድሞ የመከላከያ ሚኒስትር ኮሎኔል ባህ ኢንዳው የኤኮዋስን ድጋፍ በይፋ ከመናገር ግን ተቆጥበዋል። ኮሎኔል አሲሚ ጎይታ የሀገሪቱ ቀጣይ ምክትል ፕሬዝዳንት ይሆናሉ ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ኬንታኪ ክፍለ ግዛት ሉዊቪል ከተማ ብሪያና ቴይለር የተባለች ጥቁር አሜሪካዊት ባለፈው መጋቢት በትክክል ባልተከናወነ ያደንዛዥ እጽ ክትትል ስራ ወቅት በጥይት የተገደለችበትን ጉዳይ ተመልክቶ ውሳኔ የሰጠው ክስ ሰሚ ችሎት አንደኛው የቀድሞ ፖሊስ የሰውን ደህንነት በማናለብኝነት አደጋ ላይ በመጣል ወንጀል እንዲከሰስ ብይን ሰጠ። የተቀሩት ሁለቱ ፖሊሶች ጥይት መተኮሳቸው ምክንያታዊ ነው፣ ጥፋት የለባቸውም ሲል ክስ ሰሚው ሸንጎ ግራንድ ጁሪ ውሳኔ መስጠቱ ታውቋል። በብሪያና ቴይለር መገደል ጉዳይ በቀጥታ ተጠያቂ የተደረገ ግን የለም። ሶስቱም ፖሊሶች ነጮች ናቸው። ብይኑ ሙሉ በሙሉ እንደፈለግነው ባይሆንም ፍትህ ወደ ማግኘቱ ያቃርበናል ብለው የነበሩት የብራያና ቴይለር ቤተሰብ ጠበቃ ቤን ክራምፕ በሁለተኛው በትዊተር ገጻቸው ባሰፈሩት ቃል ደግሞ አንድም ሰው በቴይለር መገደል በቀጥታ ተጠያቂ ያለመደረጉ የሚያስቆጣ አድራጎት ነው ብለዋል። 600,000 ሰው በሚኖርባት ከተማ መጀመሪያ ላይ በሾች የተቆጠሩ ሰዎች በሰላማዊ መንገድ በውሳኔው ላይ ተቃውሟቸውን ሲገልጹ ቆይተው ማታ ላይ ግን ፖሊሶችና ተቃዋሚ ሰልፈኞች ተጋጭተዋል። ተቃዋሚ ሰልፈኞች መሃል ከተማ ሉዊቪል እሳት ሲለኩሱ እንደነበረ ከከተማይቱ የወጡ ዘገባዎች አመልክተዋል። ምሽቱ ላይ ሁለት ፖሊሶች ተተኩሶባቸው ለህይወት በማያሰጋ ሁኔታ እንደቆሰሉ ተዘግቧል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በኮቪድ-19 ወረርሽኝ ዜናዎች ጃንሰን ኤን ጃንሰን የተባለው ግዙፉ የዩናይትድ ስቴትስ የመድኃኒት ኩባንያ የቀመመውን በአንድ ጊዜ የሚሰጥ የኮቪድ-19 መከላከያ ክትባት የመጨረሻ ምዕራፍ ሙከራ መጀመሩን አስታውቋል። የኩባንያው የሳይንሳዊ ጉዳዮች ዋና ኃላፊ ዶክተር ስቶፍ ትናንት ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ በሚገኙ 215 ስፍራዎች እንዲሁም ደቡብ አፍሪካ፣ አርጀንቲና እና ብራዚልን ጨምሮ በተለያዩ ሀገሮች ክትባቱ ለ60,000 ሰዎች ለሙከራ እየተሰጠ መሆኑን ገልጸዋል። ወደዚህኛው ምዕራፍ የተሸጋገሩት በመጀመሪያዎቹ ሁለት ሙከራዎች ዩናይትድ ስቴትስ እና ቤልጅየም ውስጥ በተካሄዱት አዎንታዊ ውጤት ካየን በኋላ ነው ሲሉም አስረድተዋል። የጃንሰን ኤን ጃንሰን ክትባት ሙከራ ሲጀመር ዩናይትድ ስቴትስ ውስጥ ብዛት ባላቸው ተሳታፊዎች ላይ እየተሞከሩ ያሉትን ክትባቶች ወደ 4 ያደርሳቸዋል ማለት ነው። ሞደርና፣ አስትራዜኒካና የፋይዘርና የጀርመኑ ባዮንቴክ በጋራ የያዙት የክትባት ሙከራ እየተከናወነ መሆኑ ይታወቃል። የተቀሩት ክትባቶች በሁለት ዙር መሰጠት ያለባቸው በመሆናቸው በአንድ ጊዜ የሚሰጠው የጆንሰን ኤን ጆንሰኑ ክትባት ከሌሎች የተሻለ ተቀባይነት ሊያገኝ እንደሚችል እየተነገረ ነው። ከዚያም ሌላ የጆንሰን ኤን ጆንሰኑ ክትባት እጅግ ቀዝቃዛ ወይም በረዶ ሆኖ ደርቆ መቀመጥ የማይጠይቅ በመሆኑ ብዛት ላለው ሕዝብ አጓጉዞ ለመከተብ የሚቀል ነው ተብሎለታል። አራቱም የተጠቀሱት ክትባት ስራዎች እየተከናወኑ ያሉት በፕሬዝዳንት ዶናልድ ትራምፕ በተቀረጸው ኦፕሬሽን ዋርፕ ስፒድ በተባለው የኮቪድ ክትባት ፍለጋ መርሃ ግብር መሆኑ ተመልክቷል። በዚሁ መርሃ ግብር እስከ ቀጣዩ 2021 ባለው ጊዜ 300 ሚሊዮን ክትባቶችን አሰናድቶ ለማቅረብ አልሞ የተዘጋጀ እቅድ ነው። ፕሬዝዳንት ትራምፕ በጆንሰን ኤን ጆንሰን የክትባት ሙከራ እርምጃ ዜና መደሰታቸውን ትናንት በትዊተር ገጻቸው ላይ ገልጸው ለማናቸውም አዲስ ክትባት ፈቃድ የሚሰጠው FDA የመድኃኒትና የምግብ ድርጅቱ ማለት ነው ቶሎ መንቀሳቀስ አለበት ብለዋል። ትናንትና የምግብና መድኃኒት አስተዳደሩ ዋና ሐላፊ ለመወሰኛ ምክር ቤት በሰጡት ቃል ለክትባት ፈቃድ ለመስጠት የምናደርገው ውሳኔ በሳይንሱ የተመረ ይሆናል ማለታቸውን ተከትሎ ፕሬዝዳንቱ በዋይት ሃውስ ለጋዜጠኞች በሰጡት ቃል FDA ለአዲስ የኮቪድ-19 ክትባት በአጣዳፊነት ፈቃድ መስጠትን አስመልክቶ ያመጣውን አዲስ መመሪያ ላልቀበለው እችላለሁ ብለዋል። የፖለቲካ አቋም ይመስላል ሲሉ አክለዋል። ይበዚህ እንዳለ ዩናይትድ ስቴትስ ከ6.9 ሚሊዮን በላይ የቫይረሱ ተያዦችና ቁጥራቸው ወደ 202,000 የሚጠጋ በበሽታው ሳቢያ ለህልፈት የተዳረጉ ሰዎች ይዛ በሁለቱም ቁጥሮች ከዓለም ሀገሮች ቀዳሚ ስፍራውን መያዟን እንደቀጠለች ነች። በሌላ የኮቪድ-19 ዜና የአውሮፓ ህብረት አባል ሀገሮች እየተዛመተ ያለውን ኮሮና ቫይረስን ለመግታትና ካሁን በፊት በስፋት እንቅስቃሴዎችን ያዘጋው ደረጃ ላይ ወረርሽኙ እንዳይዘልቅ ለመከላከል ወሳኝ እርምጃ እንዲወስዱ የህብረቱ የጤና ባለስልጣናት እየተማጸኑ ናቸው። የአውሮፓ ህብረት የጤናና የምግብ ደህንነት ኮሚሽነሯ ስቴላ ኪሪያኪስ ወሳኝ ወቅት ላይ ነው የምንገኘው ብለዋል። አባል ሀገሮች በሙሉ ቫይረሱን መቆጣጠሪያ እርምጃዎችን መዘርጋት አለባቸው ብለው የቫይረሱ ስርጭት ሲከሰከስ ወዲያውኑ እርምጃ መውሰድ ይኖርባቸዋል ብለዋል። ያለፈው እንዳይደገም የመጨረሻ እድላችን ነው ሲሉም አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ባለፈው ሳምንት በሞት ለተለዩት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ዛሬ በጠቅላይ ፍርድ ቤቱ ተገኝተው አክብሮታቸውን ገልጸዋል። በስፍራው ተቃዋሚዎች አንፈልጎትም በመርጫ ይወገዱ በማለት ድምጽ ሲያሰሙ ነበር። አፍና ፍንጫቸውን በጭንብል የተሸፈኑት ፕሬዝዳንት ትራምፕ በጠቅላይ ፍርድ ቤቱ ደጃፍ በረንዳው ላይ በክብር ካረፈው የዳኛ ጊንስበርግ ያስከሬን ሳጥን በቅርብ ርቀት በጸጥታ ላጭር ጊዜ ቆመዋል። ምንም አስተያየት አልሰጡም። ነገ አብ የሩስ ጊንስበርግን አስከሬን ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ይወሰድና እንደ አውሮፓውያን አቆጣጠር በ1865 በሰው እጅ ለተገደሉት ፕሬዚደንት አብርሃም ሊንከን አስከሬን ሳጥን ማሳረፊያ በተሰራው ጠረጴዛ ላይ በክብር ይቀመጣል። የቀብር ስነ ስርዓታቸው በሚቀጥለው ሳምንት በአርሊንግተን መካነ መቃብር እንደሚከናወን ከጠቅላይ ፍርድ ቤቱ የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 14 2012 ዓመተ ምህረት ምሽት ፕሮግራም ነው።
ታዳሪት መስፈት በኩል የሚሰጠው እና ምርት ይችላልላችሁ እና ተሻለችላችሁ በዚህ በኩል ማስተዋወቅ ለወደፊት ሀገራችን ከፍተኛ ጥቅም ይሰጣል።
የሰማችኋቸው የቀድሞ የኢትዮጵያ ትምህርት ሚኒስትርና የሐዲስ ዓለማየሁ አካዳሚ የቦርድ ሰብሳቢ ዶክተር ስንታየው ወልደ ሚካኤል ናቸው። በሁለተኛው አጋማሽ ዘገባ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። መጪው ምርጫ ነጻና ፍትሃዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደበላለቅ እንደሌለባቸውም አስገነዘቡ። በአገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቤ ህግ አስታወቁ። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የተከታተለው መለስካቸው አምሃ ዝርዝር ዘገባ አለው።
ዛሬ አመሻሹ ላይ በጠቅላይ ሚኒስትር ጽህፈት ቤት ወቅታዊ የሀገሪቱ ጉዳዮች ላይ ለጋዜጠኞች ማብራሪያ የሰጡት የፌዴራል ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስ እና በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ብለኔ ስዩም በሀገሪቱ የተከናወኑ ጉልህ ስራዎችን ወይም ሁነቶችንና በሕግ የበላይነት በማስከበር ሂደት ላይ ነበረ። ከሁለቱ ባለሥልጣናት መግቢያ በኋላ ከተነሱት የጋዜጠኞች ጥያቄ አንዱ በአሁኑ ጊዜ በግልጽ መንግሥትን ሲተቹና ሲወቅሱ የነበሩ የፖለቲካ ፓርቲዎች በእስር ላይ ሆነው መጪው ምርጫ ነጻና ፍትሐዊ ይሆናል ብለው ያምናሉ ለሚለው ጥያቄ ፕሬስ ሴክሬታሪዋ ቢለኔ ስዩም መልስ ሰጥተዋል።
ይህ የእኔ እምነት ብቻ ሳይሆን የጠቅላይ ሚኒስትሩና የፌዴራል መንግስቱ ቁርጠኛ እምነት ነው። ምርጫው ነጻና ፍትሐዊ ይሆናል። የሕግ የበላይነት የማረጋገጡና የምርጫው ሂደት መደበላለቅ ወይንም መምታታት የለበትም። በሕግ የበላይነት ሂደቱ እንዳልከው እጅግ ተሰሚ የሆኑ ድምጾችን ለማስወጣት የሚደረግ ነገር የለም። በሕግ ጉዳዩን እንፈታለን። ስርዓት ተዘርግቷል። በዚህ ስርዓት ውስጥ አያሌ ፓርቲዎች በሕግ ታጥረው ይሰራሉ። የሕግ የበላይነት ደግሞ የፖለቲካ ፓርቲ መሪ ቢሆንም ባይሆንም በማንም ላይ ተፈጻሚነት አለው። እናም በዚህ ማዕቀፍ ውስጥ የማይንቀሳቀስ ማንኛውም ሰው ተጠያቂ ይሆናል። ስለዚህ ይሄ የሚባለው ሰዎችን ከጨዋታ ከመውጣት ጋር የሚያያዝ አይደለም።
የፌዴራል ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስም በዚሁ ላይ ሲያስረዱ ፖለቲካ እንቅስቃሴያቸውና በሰሩት ወንጀል መካከል ተዛምዶ ሊታይ ይችላል ይላሉ። ይሁንና ተዛምዶና የድርጊት ምንጭ ወይንም ምክንያት መሆንን ግን መለያየት አለባቸው ብለዋል።
ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ። ነገር ግን ያደራጇቸው፣ የቀሰቀሷቸው አብረው ተጠያቂ መሆን አለባቸው። ጋዜጠኞችም ሆኑ ፖለቲከኞች ምንም ለውጥ አያመጣም።
Also have to be accountable whether they are journalists, politicians, it shouldn't matter. በአሁኑ ጊዜ በተለያዩ የዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች በኢትዮጵያ የተፈጸመ ነው ስለሚሉት የጅምላ እስርም ዋና ጠቅላይ አቃቤ ሕጉ የሚከተለውን ብለዋል።
አንዳንዶቹ የጅምላ እስር እያሉ ሊጠሩት ይችላሉ። ይሁንና በወንጀል ድርጊቱ የተሳተፉት እጅግ ብዙ ናቸው። በሰብአዊ መብት አጠባበቅ ረገድ አንዳንድ ፈተናዎችና ጉድለቶች ሊኖሩ ይችላሉ። ሆኖም እነዚህ ጉድለቶች ትልልቆች አይደሉም። በዚህ ረገድም በተለያዩ ተቋማት ተጠቁመዋል። በተለይም በእኛው የሰብአዊ መብቶች ኮሚሽን የተዘገበ ነው። የእርምት እርምጃዎች ሁኔታውን ለማስተካከል እየተወሰዱ ናቸው።
በበታ ለሀገር በተሰኘው ጥሪ ላይ የውጭ ባለሀብቶችን ይጨምር እንደሆነ ለተጠየቀው ጥያቄም ፕሬስ ሴክሬታሪ ቢለኔ ስዩም መልስ ሰጥተዋል።
በእርግጥ ጥሪው አለ። እነዚህ ፕሮጀክቶች መዋለ ንዋዩን ለማፍሰስ ለሚወድ ለማንም ክፍት ናቸው። ኢትዮጵያ ለዘመናት ይዛቸው የኖረቻቸውን የተፈጥሮ ሀብቶችን ለመጠቀምና በአካባቢው ለሚኖሩ ወገኖችም በጥቅም ላይ እንዲውሉ ማስቻልም አንዱ ገጽታ ነው። ስለዚህም ይህን የብልጽግና ዓላማ ለማሳካት ለሚፈልግ ሁሉ ክፍት ነው።
Developing these areas is something that is championed.
ቢለኔ ስዩም ቀደም ሲል በሰጡት ማብራሪያ ባለፈው ዓመት ተከናውነዋል ያሏቸውን ጉልህ ስኬቶች ሲዘረዝሩም ያጋጠሙ ታላላቅ ፈተናዎችንም ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኮቪድ-19ን ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንታት ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት 9 እስከ ጥቅምት 30 2013 ባለው ጊዜ እንደሚከፈቱ የኢትዮጵያ መንግስት አስታውቋል። ቀድማ ሁኔታዎችን የማያሟሉ ትምህርት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምጽ አብራርተዋል። እስክንድር ፍሬው ተከታዩን ልኳል።
ከትምህርት ሚኒስቴር የተገኘው መረጃ እንደሚያሳየው በአገሪቱ የሚገኙ ትምህርት ቤቶች በመጪው ጥቅምት ወር ይከፈታሉ። የሚከፈቱት ግን በሶስት ዙር መሆኑን ነው ሚኒስቴሩ ያስታወቀው። በዚህ መሰረት በገጠር ወረዳና ቀበሌ ከተሞች የሚገኙ ትምህርት ቤቶች በመጀመሪያው ዙር ጥቅምት 9 ቀን እንደሚከፈቱ ተቆሟል። በሁሉም የዞንና የክልል ከተሞች የሚገኙ ትምህርት ቤቶች ደግሞ በሁለተኛ ዙር ጥቅምት 16 2013 እንደሚከፈቱ ሚኒስቴሩ አመልክቷል። ትምህርት ሚኒስቴር እንዳመለከተው በአዲስ አበባና በኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች የሚከፈቱት ደግሞ በሶስተኛ ዙር ጥቅምት 30 2013 ዓመተ ምህረት ነው። ሆኖም ትምህርት ቤቶቹ የሚከፈቱት ኮቪድ-19ን ለመከላከል የሚያስችሉ ቅድመ ሁኔታዎችን ሲያሟሉ ብቻ መሆኑን የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምጽ አብራርተዋል።
ይችላሉ ደግሞም ላይሟሉ ይችላሉ ተብሎም ብቻ ሳይሆን ሁሉም የክልል ትምህርት ቢሮ እንዲሁም በየክልሉ ያለ አመራርና የትምህርት ማህበረሰቡም ትምህርት ቤቱ እንዲከፈት ከማድረግ አንጻር የቅድመ ሁኔታዎቹን የማሟላት ስራ በትብብር መስራት መቻል አለበት ማለት ነው። ህብረተሰቡም ኃላፊነት አለበት ማለት ነው። እዚህ ጋር የትምህርት ዘርፉ ብቻ ሳይሆን ሌላውም ባለድርሻ አካል በተለይ ደግሞ የተማሪ ወላጅ ህብረት እንዲሁም ደግሞ የመምህራን ማህበር በተመሳሳይ ጤና ተቋማትን ጭምር አብረው ከትምህርት ማህበረሰቡ ጋር በመሆን ትምህርት ቤቶቹ እንዲከፈቱ ሊያደርጉ የሚችሉ ቅድመ ሁኔታዎችን የማሟላት ስራ አብሮ በጋራ መከናወን ይጠበቅበታል ማለት ነው። እና እነዚህን የሚያከናውኑ ትምህርት ቤቶች ካሉ በተጠበቀው ምክረ ሀሳብ መሰረት የሚከናወን ይሆናል። ሆኖም ግን ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታም ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የምንምን ይሆናል ማለት ነው።
ዛሬ በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ ስብሰባ በጠቅላይ ሚኒስትር ጽህፈት ቤት መካሄዱን ሰምተናል። እነዚህ ቀኖች የተቀመጡት ከዛ ስብሰባ በኋላ ነው።
ያው ስብሰባው ላይም ቀርቧል። በተለይ ከዛሬ ቀን በፊት ለሁለት ቀናት በተደረገው ውይይት ከክልል ሲሎ ኃላፊዎች ጋር የኛ ሚኒስትሪ ውይይት አካሂዷል። ውይይትም ሲያካሄድ ክልሎች ያሉበትን ሁኔታ፣ ነባራዊ ሁኔታ ምን እንደሚመስል፣ በየክልሉ ያሉ ትምህርት ቤቶች ምን ምን ነገሮች እየተከናወነላቸው እንዳለም ጭምር ሪፖርት አቅርቧል። ሁሉም ክልሎች በተስማሙበት መሰረት ነው እንግዲህ የተቀመጡት ቀናቶች የምክር ሀሳብ ማለት ነው።
ምክር ሀሳብ
ስለዚህ እሱን ምክር ሀሳብ እሱን ምክር ሀሳብ የቅድመ ምክር ሀሳቡን ይዘን ነው በምክትል ጠቅላይ ሚኒስትሩ መድረክ መሪነት አማካኝነት ገብተን ውይይት ያደረግነው። እዛም ላይ የተቀመጠው ምንድን ነው? ከቀናቶቹ ባሻገር በተለይ ቅድመ ሁኔታዎቹ የግድ መሟላት መቻል አለባቸው ነው። ቅድመ ሁኔታዎቹ ቅድም ከላይ የገለጽኩልህን ማለት ነው። የአንድ ትምህርት ቤት ቫይረሱን እንዳይሰራጭ ወይም ደግሞ ቫይረሱን ከመከላከል አንጻር ሊያደርጋቸው እንዲገባቸው ዋና ዋና ተግባራትን ማሟላቱ መረጋገጥ አለበት በቅድሚያ ማለት ነው። በተለይ በተከታታይ ከዚህ በኋላ በለሶስት ሳምንት ያክል እና ለአራት ሳምንት ያክል እያንዳንዱ ትምህርት ቤቱን ለማስከፈት የሚያስችለውን ቅድመ ሁኔታ የማሟላት ተግባር ላይ መጠመድ መቻል አለበት። ይህም የሚሆነው ደግሞ የክልል ከፍተኛ አመራሩ እንዲሁም የትምህርት ዘርፍ አካሉ እንዲሁም ደግሞ የጤና ባለሙያዎች እና የተማሪ ወላጆች፣ ተማሪዎች እና የሚመለከተው አካል በሙሉ እዚህ ላይ ርብርብ አድርጎ እያንዳንዱ ትምህርት ቤት ቅድመ ሁኔታውን ሊያሟላ የሚችልበትን ግራውንድ መፍጠር ይጠበቅበታል የሚል ሀሳብ ላይ ነው እንግዲህ ተወያይተን የወጣ ነው ማለት ነው።
የመጨረሻ ጥያቄ ላድርገው። ሶስት ዙር እንግዲህ ከገጠር ይጀመራል፣ ገጠር ካሉ ትምህርት ቤቶች እና በወረዳዎች ካሉ፣ ከዛ ወደ ዞን ይመጣል፣ ከዛ ወደ ትልልቅ ከተሞች ይመጣል። ይሄ ምንን ታሳቢ ያደረገ ነው?
በተለይ የቫይረሱ ስርጭት ቁጥሩ በርከት ብሎ የተገኘበት አካባቢ ላይ ወደ መጨረሻው ነው የተደረገው። ወደ ጥቅምት 30 አካባቢ ላይ ነው። ገጠር አካባቢ ላይ ቁጥሩ ያን ያህል ብዙ ጊዜ የጤና ጥበቃ መረጃ በሚያመለክተው መሰረት ቫይረሱ በስፋት የማይታይባቸው አካባቢ ትምህርት ቤቶችን ከወዲሁ የመክፈት ስራ ብንሰራ የሚል ሀሳብ መነሻም ተይዞ ነው የቀኖቹ ገደብ በዚህ መልክ የተቀመጠው።
እንደ የትምህርት ቤቶቹ ነባራዊ ሁኔታ ትምህርት በፈረቃና አንድ ቀን በመዝለል ሊያስተምሩ እንደሚችሉም ትምህርት ሚኒስቴር አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ፍርድ ቤት 100 ሺህ ብር ዋስትና ሲዘው ከእስር እንዲፈቱ የወሰነላቸው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ብሔራዊ ቦርድ አመራር አባል አቶ ልደቱ አያሌውን የኦሮሚያ ፖሊስ በእስር ላይ ማቆየቱን ጠበቃቸው ገለጹ። የሕግ ባለሙያዎቹ ሌሎች ተጨማሪ ጉዳዮችንም አንስተው ፖሊስ የፍርድ ቤቱን ትዕዛዝ እያከበረ አይደለም ሲሉ ይተቻሉ። የኦሮሚያ ጠቅላይ አቃቢ ሕግ በበኩሉ ሰዎቹ በእስር እንዲቆዩ የሚደረገው የሕግ አግባቡን በመከተል ብቻ ነው ብሏል። ሙክታር ጀማል ዝርዝር አለው።
መጋቢት 2010 ከተከሰተው ለውጥ በፊት ከነበሩት የኢትዮጵያ የፍትህ ስርዓት ችግሮች መገለጫዎች አንዳንዶቹ አሁንም እየተስተዋሉ ነው ይላሉ የተከሳሽ ጠበቆች። ፍርድ ቤት በዋስትና እንዲፈቱ የሚወስንላቸውን አንዳንድ ተጠርጣሪዎች አለመፍታትና በፖሊስ ቁጥጥር ስር መቆየት በጠበቆቹ የሚገለጹ ቀዳሚ ነጥቦች ናቸው። በሕገ ወጥ የመሳሪያ ዝውውር ተጠርጥረው በቅርብ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የቀረቡት የአቶ ልደቱ አያሌ ጠበቆች ይህንን ነጥብ ከጠቀሱት መካከል ናቸው። ፍርድ ቤቱ አቶ ልደቱ በመቶ ሺህ ብር ዋስትና እንዲፈቱ የሰጠውን ውሳኔ ጨምሮ የተለያዩ ውሳኔዎች አለመተግበራቸውን ነው ከአቶ ልደቱ ጠበቆች አንዱ የሆኑት አቶ አብዱል ጀባር ሁሴን የሚናገሩት።
ይህንን ትዕዛዝ ይዘን ወደ ቢሾፍቱ ፖሊስ መምሪያ ሄደን ነበር። የቢሾፍቱ ፖሊስ መምሪያ ደግሞ ጉዳዩ እኛን ሳይሆን በዞን ደረጃ የተቋቋመ ግብረ ኃይል ስላለ ፍርድ ቤቱ የሰጠው ትዕዛዝ ላይ ምልክት ነገር ያደርጉልን ወይ ደግሞ ደብዳቤ ከዛ ጽፋችሁ ኑ እንጂ ከአቅማችን በላይ ነው የሚል መልስ ስለሰጠን እዚህ ዞን የሚገኘው ምስራቅ ሸዋ ዞን አቃቤ ሕግ ቢሮ መጣን። አቃቤ ሕግ ቢሮም ያው ግብረ ኃይሉ ውስጥ እንዳለና ግን ይሄ ፍርድ ቤት ትዕዛዝ ስለሆነ እኛን የሚመለከት አይደለም፣ ትዕዛዙን እንዲፈጽም የታዘዘው አካል ጋር ሂዱ ስለተባልን ተመልሰን እዛው የቢሾፍቱ ከተማ ፖሊስ መምሪያ ሄደን እነሱም እንግዲህ በትዕዛዙ መሰረት መፈጸም ስላልቻሉ ዛሬ 14/1/2013 ማመልከቻ አቀረብን።
በአቶ ዳዊት አብደታ መዝገብ ሱሉልታ ወረዳ ፍርድ ቤት የቀረቡት አብዛኛው የኦሮሞ ነጻነት ግንባር አባልና አመራሮች የሚገኙበት ጉዳይን በተመለከተ ጠበቆቻቸው ተመሳሳይ ሐሳብ ያንጸባርቃሉ። የዋስ መብት እንዲጠበቅላቸው የሱሉልታ ፍርድ ቤት ወስኖ የነበረውን ውሳኔ ፖሊስ ለፍንፍኔ ልዩ ዞን ከፍተኛ ፍርድ ቤት በይግባኝ እግድ አስቀርቦ ከቆየ በኋላ ከፍተኛ ፍርድ ቤቱ እግዱን አንስቶ ተጠርጣሪዎቹ በዋስትና እንዲፈቱ የወሰነ ቢሆንም ፖሊስ አስሮ ማቆየቱን ከኦነግ አመራር ጉዳይ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ፖሊስ ሊፈጽም አልቻለም ብለዋል።
ማረሚያ ቤት ሰራተኞች የፍርድ ቤቱን ትዕዛዝ ተቀብለው አይተው ሰዎች አሳሪዎች እንዲለቁ ያለውን ፎርማሊቲ ጨርሰው ለመውጣት በሰልፍ ሲመጡ የኦሮሚያ ልዩ ፖሊስ አባላት በከፍተኛ ሁኔታ ታድጎ ወደ ግቢ ከገቡ በኋላ እንዳትወጡ፣ ለሌላ ጉዳይ ትፈለጋላችሁ እዚህ መኪና ላይ ግቡ ብሎ መኪና ይዘው መጡ። የሆነ ከፍተኛ አመራሮቹ እዚህ ላይ አንገባም፣ የፍርድ ቤት ትዕዛዝ ከሌለ በፍጹም እዚሁ እናርጋታለን እንጂ ይህ መኪና ላይ አንገባም ብሎ ያሉ። ከዛ በኋላ እዛው ከቧቸው ካቆያቸው በኋላ ወደ ከቀኑ 9:30 አካባቢ ከሱሉልታ የመጀመሪያ ፍርድ ቤት ሁለት ትዕዛዝ ይዘን መጥተናል የሚል ቃል ነው ሰዎቹ የተናገሩት።
በቴሌኮም ማጭበርበር ተጠርጥረው የታሰሩት ትውልድ ኢትዮጵያዊው የአሜሪካ ዜጋ ሚሻ አደም ጭሪም ጠበቃቸው ዶክተር ቶኩም ማዳባ እንዳሉት ከፍተኛ ፍርድ ቤቱ እንዲፈቱ ውሳኔ ቢያስተላልፍም ፖሊስ ግን አልፈታቸውም ብለዋል።
ፌደራል ከፍተኛ ፍርድ ቤት መደበኛ ክስ የተመሰረተበት ማለት ነው አቤቱታ አቀረብን። ፍርድ ቤቱም ፌደራል ፖሊስም ኦሮሚያ ፖሊስም እንዲያቀርቡ ትዕዛዝ ሰጠ። በአካል በቦታ የነበረው ኮማንደር ይህንን ግለሰብ በዚህ መዝገብ ላይ ተከሶ ባለበት ደህንነቱን ማጣራት እንፈልጋለን፣ ለዋስትናውን ማጣራት እንፈልጋለን አቅርቡ ሲባሉ በትናንትና ሁለት ተከሳሹንም አላቀረቡም፣ ኦሮሚያ ፖሊስም አልቀረበም፣ የፌደራል ፖሊስም ደብዳቤ ብቻ ወርውሮ ነው የሄደው። በአካል ቀርቦ ለፍርድ ቤቱ ያብራራው ነገር የለም። በዚህ የተነሳ ከጠበቆችም ከቤተሰቦችም በጣም ከፍተኛ ቅሬታ ነበር የተሰማን።
የኦሮሚያ ክልል መንግስት ትችቶቹን አይቀበልም። ቪኦኤ ያነጋገራቸው የኦሮሚያ ጠቅላይ አቃቤ ሕግ አቶ ሁሴን ኡስማን እንዳሉት እስረኞቹ በእስር እንዲቆዩ የተደረጉት በሕግ አግባብ ብቻ ነው የሕግ የበላይነት የማስከበርና የመርመራ ሂደትን መሰረት በማድረግ ነው ሲሉም ይሞግታሉ።
የዋስትና ተጠበቀላቸው በኋላ ምናልባት አቃቤ ለቀጣይ ፍርድ ቤት ይግባኝ ካቀረበ አቃቤ ያቀረበው ምክንያት በቂ ሆኖ ካገኘው ይግባኝ ሰሚ ፍርድ ቤት ሰዎቹ እንደገና በጊዜ ቀጠሮ እንዲቆዩና ምርመራ እንዲቀጥል ያደርግ ይችላል።
ለምሳሌ ፍርድ ቤት በዋስትና ወጥተው ውጪ ሆነው ክሳቸውን እንዲከታተሉ የወሰነ የምስራቅ ሸዋ ከፍተኛ ፍርድ ቤት የሰጠውን የአቶ ልደቱ አያሌው ውሳኔን ካየን በመቶ ሺህ ብር ዋስትና ውጪ ሆነው ተለቀው እንዲከራከሩ አዞ ነበር። ያ እንዳልተፈጸመ ጠበቆቻቸው ይገልጻሉ። ሌላኛው ደግሞ ሱሉልታ ላይ ክስ የተከፈተባቸው በቡራዩ የታሰሩ የኦሮሞ ነጻነት ግንባር አመራሮችና አባላቶች ቃለ መለቀቃቸውን ፍርድ ቤት እነሱንም በዋስትና እንዲፈቱ ወስኖ እንደነበረ። በሶስተኛ ደረጃ ደግሞ የሚሻ ጭሪ አደምን ጉዳይ በተመለከተ የፌደራል ከፍተኛ ፍርድ ቤት በዋስትና እንዲፈቱ ከወሰነ በኋላ ፌደራል ፖሊስ ፈታው ብሎ የኦሮሚያ ፖሊስ እጅ መግባታቸው ነው የሚነገረው። እስካሁን ፌደራል ፖሊስ እንዲያቀርቡ ለኦሮሚያ ፖሊስ ጭምር ተዛዝ ቢያስተላልፍም ተዛዙ እንዳልተፈጸመ ነው የሚነገረው። እነዚህን እንዴት ያዩታል እርሶ አቶ ሁሴን?
ከአቶ ልደቱ ልጀምርና የዋስትና ጥያቄ ፍርድ ቤቱ ፈቅዶለታል፣ ግን ከመፈቀዱ በፊትም አቃቤ ሕግ ዋስትናውን ተቃውሟል። ይህንኑ ውሳኔ በመቃወም አቃቤ ሕግ ለኦሮሚያ ጠቅላይ ፍርድ ቤት ምስራቅ ሸዋ ምድብ አቤቱታን አቀረበ። ፍርድ ቤቱ ጉዳዩን ከመረመረ በኋላ ያስቀር ባለመዝገቡ ብሎ ከወሰነ በኋላ ዋስትናው ታግዶ እንዲቆይ ትእዛዝ ሰጥቷል። የኦነግ አመራሮችን በተመለከተ ሊቀርብ የሚገባ ማስረጃ ስላለ ለፖሊስ ለመርማሪ ፖሊስ መልሷል። ማስረጃው እንዲሟላ በህጉ መሰረት ነው ይህንን የመለሰው። ከዚህ ውስጥ ደግሞ አምስት ሰዎች ክሳቸው ተከፍቶ ፍርድ ቤት ደርሷል። የሶስት ሰዎች እንደውም ለማረሚያ ቤት ተልከዋል ለፍርድ ቤት እንዲቀርቡ ወራንቲ። የሁለት ሰዎችም ይደርሳል። አምስት ሰዎች ተፈሷል፣ መዝገባቸው ተከፍቶ ለፍርድ ቤት ቀርቧል። አስራ ሁለቱ ደግሞ የሚጠራ ማስረጃ ስላለ እሱ እንዲሟላ አቃቤ ሕግ በመመሪያ መልሰዋል። የአስራ ሁለት ሰዎች የሚሻን በተመለከተ ኢንፎርሜሽን የለኝም። ምናልባት የኦሮሚያ ፖሊስ ሊገልጽ ይችላል።
ፍርድ ቤት የዋስትና መብት የፈቀደለት ተጠርጣሪ በእስር ላይ የሚቆይባቸው ሕጋዊ መሰረቶች ምንድን ናቸው? በፍርድ ቤት የዋስትና ውሳኔና በአቃቤ ሕግና ፖሊስ ተቃውሞ ሂደትና አተገባበር ላይ የገለልተኛ ባለሙያዎች አስተያየት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ወደ ተከታዩ ዘገባ እንለፍ። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት በመሆን ተሾሙ። ክልሉ ከሌላው ኢትዮጵያ ተለይቶ ያካሄደው ምርጫ ያሸነፈው ህወሓት በዛሬው ዕለት በክልሉ አዲስ ክልላዊ መንግስት መስርቷል። በዚህ ምስረታ የክልሉ ምክር ቤት ስራ የጀመረ ሲሆን የትግራይ ክልል ፕሬዝዳንት ሆነው የተሾሙት ዶክተር ደብረጽዮን ገብረ ሚካኤልም ቃለ መሐላ ፈጽመዋል። የኢትዮጵያ የፌደራል ስርዓት እንደ አዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝዳንቱ ተናግረዋል። ሙልጌታ አጽባሃ ዝርዝር አለው።
የትግራይ ክልል ጳጉሜ 4 2012 ዓመተ ምህረት ለብቻው ያካሄደው ምርጫ ተከትሎ 189 ወንበር ያገኘው ህወሓት በዛሬው ዕለት የክልሉ መንግስት እንደ አዲስ መስርቷል። በዛሬው ዕለት የክልሉ ነባር ፓርላማ ለአዲሱ ፓርላማ ስልጣንም አስረክቧል። አዲሱ ምክር ቤት ለቀጣይ 5 ዓመታት የሚቆይ እንደሆነም ተገልጿል። በጉባኤው በህወሓት አቅራቢነት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት በመሆን ተሾሟል። በመድረኩም ቃለ መሐላ ፈጽመዋል።
በእናና
ተአማነትን
ስራህክ ፍጽም
ቃሊያቱ
ይመስገን።
ፕሬዝዳንት ሆነው የተሸሙት ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት እንድሰራ አምነው ለመረጡኝ አመሰግናለሁ ብለዋል። በክልሉ የህዝብ ጥያቄ ቃል በመግባት ብቻ ሳይሆን ተግባራዊ እንቅስቃሴ የሚፈጸምበት ጊዜ ነው ብለዋል። በክልሉ ያለው የሥራ አጥነትና 30% የሚሆነው በድህነት የሚኖር ህዝብ ችግር ለመፍታት ካመራሩ የሚጠበቅ ሥራ መሆኑን ገልጸዋል። በትግራይ ከሚገኙ የፖለቲካ ፓርቲዎች ጋርም በክልሉ ጉዳዮች አብረን እንሰራለን ብለዋል ዶክተር ደብረጽዮን። ብለዋል።
ፖለቲካው ድባ ትግራይ ለፖለቲካው ባይታ ትግራይ ምስፋሐን ዝረኩሞ ድምድ አቅምን
የትግራይ የፖለቲካ ፓርቲዎች በክልሉ የፖለቲካ ምህዳር በማስፋትና እንዲሁም ያገኛችሁት ልምድ ትልቅ በመሆኑ በጋራ የጀመርነው ጉዞ በቀጣይ የሚፈጸሙ ስራዎች ከናንተ ጋር እየተወያየን እንድንሰራ በመመከት ጉዳይ ብቻ ሳይሆን በሌሎች ጉዳዮችም አብረን እየተማከርን የምንሄድበት ሁኔታ ተመቻችቷል። ስለሆነም ለህዝባችን በጋራ እንድናገለግል እንድንሰራ ቃል እየገባሁ ከናንተ ጋር ለመስራትም ፍላጎት እንዳለን ልገልጽላችሁ እፈልጋለሁ ነው ያሉት። ለኢትዮጵያ ህዝብ ብለው ባስተላለፉት መልእክት የክልሉ ህዝብ ከሌላው የኢትዮጵያ ህዝቦች በጋራ ለማደግና ሰላሙን ለመጠበቅ ዝግጁ ነው ብለው ሆኖም ግን አሁን ያለው የፌደራል ስርዓት እንዳዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝዳንቱ ተናግረዋል።
ተጋሩ ምስካሎት ህዝብታ ተፋብርና ከነብር ድልህን አብይ ሰላም ደህነትን ለማዕትን
እኛ የትግራይ ሰዎች ከሌሎች ጋር ተከባብረን እንድንኖር ፍላጎታችን ትልቅ ነው። ሰላም ልማትና ደህንነት ለሁላችን እንደሚያስተሳስረንም እናውቃለን። ተደጋግፈን እንድንጓዝ ሰላማችን የማይፈልጉም አብረን እንድንታገል እንፈልጋለን። ይሁን እንጂ አሁን ያለው ፌደራላዊ ስርዓት እንደቀድሞው ሊቀጥል እንደማይችል ግን ግልጽ አድርገን ልንነግራችሁ እንፈልጋለን። ይህ የፌደራል ስርዓት አዲስ ማስተካከል የሚፈልግ የሁላችን እኩልነትና የሚፈልገውም አንድነት የሚያረጋግጥ ቀጣይ ማስተካከያ የሚያስፈልግ መሆኑንና አብረንም መስራት የምንችል መሆናችን ልንገልጽ እንወዳለን ነው ያሉት። የተጀመረው የኢትዮጵያና ኤርትራ የሰላም ግንኙነት በሚገባ ሳይተገበር ቀርቷል ያሉት ዶክተር ደብረጽዮን ይህ የሰላም ሂደት በዚህ አዲስ አመት እንደገና እንዲጠነክር በእኛ በኩል የሚጠበቅብን እንሰራለን ብለዋል። በዛሬው የምክር ቤቱ ውሎ አፈጉባኤ ሆነው ሲያገለግሉ የነበሩ አቶ ሩፋኤል ሽፋራም በአፈጉባኤነት ቀጥሏል። እንዲሁም ምክትል አፈጉባኤ የነበሩት ወይዘሮ ዘይነብ አብደላጢፍ በቦታቸው እንዲቀጥሉ ተሾመዋል። ነባሩ ምክር ቤት ስራው ከመጠናቀቁ በፊት በክልሉ ምርጫ ተሳትፎ ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምጽ በ15 ወንበሮች እንዲሳተፉ የቀረበ አዋጅ ባብላጫ ድምጽ ጸድቋል። በዚህ መሰረት ባይቶና በድምጽ ካሸነፈው አንድ ወንበር በተጨማሪ 7 ወንበሮች ያለ ድምጽ ያገኛል። የትግራይ ነጻነት 5 ወንበሮች፣ ሳልሳይ ወያነ ትግራይ 2 ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ ደግሞ 1 ወንበር ያለ ድምጽ ፓርቲዎች ይኖራቸዋል ተብሏል በጸደቀው አዋጅ መሰረት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ጌታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.hor.mobi ላይም ዝግጅቶቻችንን ታገኛላችሁ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ @voanews እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ባህልና ማህበረሰብ። የዶክተር ሀዲስ አለማየሁን ስም በበጎ የሚያስነሱ በርካታ ነገሮች አሉ። ዘመን የማይሽራቸው የስነ ጽሁፍ ስራዎቻቸው፣ በዲፕሎማሲው መስክ ያደረጉት አስተዋጽኦ፣ የአርበኝነት ተጋድሏቸውና ሌሎችም። አሁን ላይ ደግሞ ስማቸውን ከእውቀት ከመልካም ሐሳብና ተሻጋሪ ህልም ጋር የሚያቀናጅ ስራ ተጀምሯል። ሀዲስ አለማየሁ አካዳሚ ይሰኛል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
የሐዲስ ዓለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ ግልጋሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ ኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ።
የሀገራችን ህዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው። በመጀመሪያ ደረጃ ይህንን ሀሳብ አቶ ባንት አምላክ ሀሳቡን አመንጭተው ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥተው ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ሀሳብ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርዓትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል። ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን አይነት ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይህንን ግሩፕ የተቀላቀልኩት።
ትምህርት ቤቱ የበለጠ ተጠናክሮ በተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሐሳብ አመንጮች መካከል አንዱ የሆኑት አቶ መንግስቱ ሙትባይ ነው።
ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሆነው በግራስሮት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይህንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይህንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው።
በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ 10 የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ህይወት ለመቀየር ያለውን ኃይል የሚያምኑትና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉመቤት ሁነኛው በአመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ።
እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይሄን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው። እና በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ፣ የተሻለ ያላቸውንም ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው።
የድጋፍ ሰጪ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ህልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። ለአሜሪካ ድምፅ ሀብታም ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐረማያ ሐይቅ መልሶ እንዳይደርቅ ምን ይደረግ? ከ16 ዓመታት መድረክ በኋላ መልሶ ውሃ ያዘው ሐረማያ ሐይቅ እንደገና እንዳይደርቅ የሐይቁ ተፋሰስ አካባቢ በቅንጅት እንክብካቤ ሊደረግለት እንደሚገባ ምሁራን ምክረ ሐሳብ ለግሰዋል። አዲስ ቸኮል ሐይቁን በተመለከተ የአካባቢውን ነዋሪዎችና ምሁራንን አነጋግሮ ተከታዩን ዘገባ ልኳል።
አቶ ማህፉዛል ይባላሉ። ተወልደው ያደጉት በሐረማያ ከተማ ነው። ቀድሞ ህይወታቸው ከሐረማያ ሐይቅ ጋር በእጅጉ የተቆራኘ ነበር። ከ10 በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የሐረማያ ሐይቅ መመለሱ ደስታና ተስፋን አጎናጽፏቸዋል።
የሐይቁን ፍቅር የሚያውቀው በተለይ ከኛ የባሰ ያለም አይመስለኝም እና ብዙ ትዝታ አለን። በዚህ ሐይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበር። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ስናመርትበት ስንኖርበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግነው በዚሁ ነው። ኑሯችንን ያሳለፍነው
ሐይቁ አቅራቢያ የነበረው መናፈሻ ለሐረማያ ብቻ ሳይሆን ለድሬዳዋና ሐረር ከተማ ሙሽሮች እንዲሁም የረፍት ቀን ተዝናኞች ተመራጭ ቦታ ነበር። ባሳለማትም ሐይቁ ጥሩ ስም ነበረው። አቶ ይብሳብ ድራማና ጓደኞቹ ቀድሞ አሳ ማንም የከተማዋ ነዋሪ በነጻ የሚመገበው የነበረ ምግብ እንደነበረ ያስታውሳሉ።
በዛን ጊዜ በቀን ብዙ አሳ ይረባ ነበር። ከኪሎ 5 ብር እና 6 ብር ነው ኪሎ። እንዳውም እዚህ አይሸጥም እንደዚህ ነው የምንበላው እንጂ። ከዛ በኋላ ነው 30 ብር 60 ብር እየሆነ ሄደ። ከ60 ብር በላይ ከዛ በኋላ ጠፋ። ቢዋ ሜዳ በሜዳ ሆነ።
የሐረማያ ሐይቅ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት ከተማዋ ነዋሪዎችና የሐረማያ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሐይቁ ከዚህ በፊትም በአነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ ሲሆን፣ ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሐይቁ ዳግም ላይ ጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሐይቁ የተወሰኑ ውሃ ያቆር እንደነበር የሚናገሩት የሐረማያ ዩኒቨርሲቲ የውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የሐረማያ ሐይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይም በዚህ ይስማማሉ። በተጨማሪም ግን ለ8 ዓመታት በሐይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራሱ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሐይቁ ከርሰ ምድር ወደ ሐረር ቢራ ይወሰድ የነበረው ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የሐረማያ ከተማ ነዋሪዎች በርካታ ናቸው። ሐይቁ ከጠፋበት ከ1996 ዓመተ ምህረት በኋላ የተወለዱ 16 ዓመት ያልሞላቸው የሐረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳ እርባታውንም ዋናውንም የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሐይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሐረማያ ከተማ ነዋሪዎች ሙሉ በሙሉ በሐይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሐይቁስ ተመልሶ ይጠፋ ይሆን የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክር ሀሳብ ያንጸባርቃል። አቶ ማፉዛሊ ቀዳሚ ትኩረት መሆን ያለበት ወደ ሐይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ።
ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱኑ ይህን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላሉ። እኛም በመንግስትና በዩኒቨርሲቲም ጎን የአካባቢው ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቁሻሻ አለ እዛ አካባቢ። የኔ ቤት ጎን እሱን ቢያስቡበትና ለቁሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ውሃን የጠዳ 5000 ቅጣት ምናምን የሚሉት ነገር እሱን ከሚያወሩት ያን ቁሻሻ ቢያስወግደው ጥሩ ነበር መንግስታው።
የሐረማያ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በሐረማያ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው።
መጀመሪያው ስራ ምንድነው መሆን ያለበት? ውሃ አጠቃቀም። ይሄ ሐይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሐይቅ ነው። በሚያስተዳድርበት ጊዜ በአመቱ ውስጥ ወደ ሐይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሐረር ነው የሚሄደው ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድን ነው? ህዝቡ ራሱ አምኖ ተቀብሎ ይህ ሐይቅ የኔ ነው፣ በባለቤትነት ላስተዳድረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት ምን መደረግ አለበት የሚሆን ነገር ሊዋቀር ይገባል።
ዶክተር ተሾመ የሃይቁን ተፋሰስ መከባከብ አስፈላጊ ነው ይላሉ። በተጨማሪም ሃይቁ ባለቤት እንዲኖር ማድረግ ያስፈልጋል ይላሉ ዶክተር ተሾመ። ይህን ህጋዊ ቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖር ያስችላል ነው የሚሉት። ከዚህ ባሻገር እስከ 6 ሜትር ጥልቀት አለው የሚሉትም ሃይቁ ላይ የተኛው እንደለል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ። የዩኒቨርሲቲው ምክትል ፕሬዝዳንት ተወካይ ዶክተር አድማሱ ቦጋለና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሃይቁ ተፋሰስ ልማት ላይ ትኩረት ሰጥቶ መስራት አስፈላጊ እንደሆነ ነው። የሃይቁ ተፋሰስ 71% የሚሆነው ወጣ ገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስርዓት ትኩረት ሊሰጠው ይገባል በሚል ላለፉት 8 ዓመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ቦጋለ።
የተፋሰስ ልማት ተብሎ ራሱን የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከ10 አመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እየሰራ ያለው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው ምን ሄደው የማህበረሰቡ ግንዛቤ በመጨመር አንድ ማህበረሰቡ የማህበራዊና ኢኮኖሚያዊ ጥቅም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ትራንስፖርቱም የመሳሰሉትንም ይበልጥ በአካባቢው ተወዳጅና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው ባለሙያዎችም አሉት ስራውንም ማከናወን ይችላል።
ዶክተር አድማሱ ንግግራቸውን ያቋጩት የዛሬ 6 አመት በሃይቁ ዙሪያ ዳግም ውይይት ለማድረግ ያበቃን በማለት ነበር። በርሳቸው እምነት የዓለም ዩኒቨርሲቲ ባስቀመጣቸው ምክረ ሐሳቦች መሰረት ከተሰራ ሃይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። በአፋርና አማራ ክልል በሚገኙ 34 ወረዳዎች ያንበጣ መንጋ ተከሰተ። ሁለቱም ክልሎች ባደረጉት ውይይት ያንበጣው መንጋ በጋራ ለመከላከል መግባባት ላይ ደርሰዋል። የግብአት እጥረት፣ ክልሎቹን በሚያጎራብቱ አንዳንድ አካባቢዎች ያለው የጸጥታ ችግር እንዲሁም የተፈለፈለው ያንበጣ መንጋ ስፋትና ብዛት በመከላከል ዘመቻው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት በባለሙያዎች ተሰንዝሯል። የግብርና ሚኒስትሩ ግን ግብአቶችን ከማሟላት ጀምሮ የተነሱት ችግሮች እንዲፈቱ ይሰራል ብለዋል። መስፍን አራጌ ዝርዝር ዘገባ አለው።
መፈልፈያውን አፋር ሸለቋማ ቦታዎች ላይ አድርጓል የተባለለት ያንበጣ መንጋ በአፋር ክልል ውስጥ ካሉት 35 ወረዳዎች በ29ኙ ላይ ተከስቷል። መንጋው በእንስሳት መኖ ላይ ያደረሰው ጉዳት ከፍተኛ መሆኑን የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ አሊ ሁሴን አረጋግጠዋል።
ከባለፉት አመታት በነጽጽር ስናየው ከፍተኛ የሆነ ዝናብ የዘነበበት፣ ስለዚህ በዚህ ዝናብ ምክንያት አሁን የእንስሳት መኖ ላይ ከፍተኛ የሆነ ውድመት አድርሷል። እሱ ብቻ አይደለም፣ የእርሻ ምርት ላይ ደግሞ ማሳዎች ላይ ከፍተኛ የሆነ ውድመት አድርሷል። በሶስተኛ ደረጃ ደግሞ ጫካዎች ወይ ደግሞ እነዚህ ደኖች ላይ በሶስት አይነት መልኩ ከፍተኛ የሆነ ጉዳት አድርሷል።
መንጋው ቀስ በቀስም ወደ አማራ ክልል ተሻግሮ በሰሜን ወሎ፣ ደቡብ ወሎ እና ኦሮሞ ብሔረሰብ ዞኖች በሚገኙ 5 ወረዳዎች ላይ ታይቷል። በሰሜን ወሎ ራያ ቆቦ እና ሀብሮ ወረዳዎች 11 ቀበሌዎችን ያካተተው ያንበጣ ክስተት 9700 ሄክታር ሰብል ላይ አርፎ ከ35 እስከ 40% ጉዳት አድርሷል ነው የተባለው። በደቡብ ወሎም በወረባቦ እና አርጎባ እንዲሁም በኦሮሞ ብሔረሰብ ዞን ባቲ ወረዳዎች ያንበጣው ከ1000 ሄክታር መሬት በላይ ሸፈኑ ተገልጿል። ያንበጣ መንጋው ከፋ ጉዳት ሳይደርስ መከላከል እንዴት ይቻላል በሚል የሁለቱም ክልል አመራሮችና የግብርና ባለሙያዎች በኮምቦልቻ ከተማ መክረዋል። ባለሙያዎቹ እንደተናገሩት በመፈልፈል ላይ ያለው አንበጣ መጠኑ ከፍተኛ ነው። መንጋውን ከተፈለፈለበት ቦታ ሳይወጣ መከላከል ቀዳሚ ትኩረት ይሰጣዋል ይላሉ የአማራ ክልል ግብርና ቢሮ ኃላፊ ዶክተር መለስ መኮንን።
አሁን በአፋር ላይ በሰፊው ከፍተኛ ሁኔታ ክስተት አለ። ከሶስት እስከ አራተኛ ኢንስታር ድረስ የእድገት ደረጃ ያለው ነው። ከአራተኛ ኢንስታር በኋላ ግን ክንፍ ስለሚያወጣ የመብረር ሁኔታ ስለሚኖር በአጭር ጊዜ ሰፊ አካባቢዎችን የማድረስና የመጉዳት ሁኔታ ስለሚኖር አሁን ሁላችንም ተረባርበን ከፌዴራል እስከ ቀበሌ ድረስ ያለ ነው፣ አጎራባች ክልሎችም አፋር ላይ ተረባርበን ማስቀረት መቻል አለብን። ከዛ አቅም በላይ ሆኖ ደግሞ ወደ አማራ ክልል የሚገባውንም እኛም በተመሳሳይ የመከላከል ስራ እየሰራን ያለ ነው።
መንጋውን ለመከላከል የሚያስችል በቂ ኬሚካል፣ መርጫ መሳሪያ፣ ተሽከርካሪና በጀት የለም ባይ ናቸው ባለሙያዎቹ በበኩላቸው። የግብርና ሚኒስቴር ሚኒስትር ኡመር ሁሴን ግን አስፈላጊው የግባት አቅርቦት እየተሟላ መሆኑን አረጋግጠዋል።
እጥረቱ አለ። እጥረቱ የመጣው እነኛ ኬሚካሎች ስለሌሉ ሳይሆን ሞብላይ ሲደረግ አንዱ ጋር ይደርሳል አንዱ ጋር ያለመድረስ ነው ያለው። የአማራር ኢሹ ነው የሚሆነው። እሱን አሁን ምንድነው ያደረግነው? አፋር ላይ ያለው እጥረት ሙሉ በሙሉ በአቅርቦትም በመኪኖችም አሟልተናል። አሁን ተጨማሪ የሚፈልገው በአማራ ሳይድ አፋር ወሰን የሆኑ ወረዳዎች ላይ ደግሞ የተወሰነ አለ የሚጎላቸው አለ። ያንን የሚጎላቸው አሁን ስንመለስ ወደዚህ እንድጫን መኪኖቹም ያሉንን ከተለያዩ መስሪያ ቤቶች ሞቢላይዝ አድርገን ዛ ወደ 50 አካባቢ መኪኖች ነው ያስገባነው አፋር ላይ። በዚህ በኩልም ደግሞ ምን ያህል መኪና ያስፈልጋል ቁጥሩ ምን ያህል ነው የሚለውን ሰርቶ ይልኩልናል። ነገ ጧት ጀምሮ እኛ ጋር ያለ አለ ያለለውን ከተለያየ መስሪያ ቤት ሞቢላይዝ አድርገን እንልካለን።
ይሁን እንጂ በተለይ ለርጭት ባለሙያዎች የሚያስፈልገው የመከላከያ አልባሳት በበቂ መጠን አለመቅረቡን የአማራ ክልል ግብርና ቢሮ ኃላፊ ጠቁመዋል።
በቂ አልባሳት ማግኘት አልተቻለም። ክልላችንም በራሳችን ገዝተን ማቅረብ እንፈልጋለን። አሁን እያፈላለግን ነው። በቀረበው እየሰራን ያገኘነውን ደግሞ በቀጥታ ግዢ ቶሎ በፍጥነት ገዝተን እያቀረብን የመከላከል ስራው ይሰራል።
የአንበጣውን መንጋ መከላከል የኢትዮጵያን የሰብል ምርት መታደግ ነውና ከዘርፉ መስሪያ ቤት በተጨማሪ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ይላሉ የግብርና ሚኒስትሩ።
ምክንያቱም ይሄ ነገር እዚህ ካልተያዘ የዚህ አገር የምግብ አቅርቦት ላይ በጣም ትልቅ ችግር የሚፈጠር በኋላ ለመቆጣጠር የማይመች ሁኔታ ሊፈጠር ስለሚችል ይሄን ለማድረግ ተስማምተናል አሁን ከነሱ ጋራ።
ክቡር ሚኒስትር፣ ከአንበጣው አሳሳቢነትና በፍጥነት ተራብቶ ጉዳት ከማድረሱ አንጻር እየተደረገ ያለው እንቅስቃሴ ዘግይቷል የሚሉ ወገኖች አሉ።
የዘገየበት ቦታ አለ፣ እንደገና ደግሞ ዘግይቷል ማለትም የሚያስችል ነገር አለ። በተወሰኑ ቦታዎች ላይ እድገቱ ወደ አራተኛ ደረጃ እየደረሰ ነው። እነኛ ቦታዎች ላይ ያለው አክሽን ትንሽ ዘግይቷል። ነገር ግን አጠቃላይ ዘግይቷል የማያስብል ምንድን ነው? አንበጣው ተከታታይ ነበረ። የሆነ ገብቶ ቆይቶ አይደለም። አንተ ሳትጠብቆ ይሄኛውን ታክል እያረክሳለ ከኋላ የሚመጣው እድሜ የማግኘት ነገር አለ። ቦታው ምቾት ማጣት፣ በረሃ ውስጥ ነው፣ ባለሙያ ይሰላቻል። በእንደዚህ አይነት ምክንያቶች ፖኬቶች ላይ የመዘግየት ነገር አለ። ነገር ግን አጠቃላይ ያለውን ነገር ስታይ ደግሞ ከክስተቱ ስፋት አንጻር ስታይ ደቡብ ላይ የነበረውን ክሊር አድርገናል። ምስራቁ ላይ የነበረው መሀል ሀገር የነበረውን በሙሉ ክሊር አድርገን ነው አሁን እዚህ ፖኬት ላይ መጣ ነው። ኃይላችንም ተበትኖ ነበር። ያን ኃይል ለማሰባሰብ የተወሰነ ጊዜ ወስዷል። ከዚያ ውጭ ግን በዚህ ደረጃ የሚታይ አይነት ክስተት አለ።
ያንበጣው ክስተት እንዳይስፋፋ ከግብርና ሚኒስቴር በተገኘ የግብአት ድጋፍ የመከላከል ስራው ተጠናክሮ መቀጠሉን እና እስከ አንድ ወር ባለው ጊዜ በዘመቻ ክስተቱን ለመከላከል እንደሚሰራ የገለጹት ደግሞ የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ ናቸው።
አሁንም ይሄ ጉዳት ደግሞ እየሰፋ እንዳይሄድ ለመከላከል ከፍተኛ ጥረት አድርገን የፌዴራል መንግስት ደግሞ 47 መኪና ለእኛ ክልል መድቦ አሁን ከፍተኛ ስራ እየተሰራ ነው። 2 ሄሊኮፕተሮች፣ 2 አውሮፕላኖች ለዚህ ስራ ወደ 500 የሚጠጉ ባለሙያዎች በ15 ቀን ውስጥ በዛ ካለብ ደግሞ በአንድ ወር ውስጥ ይህንን አንበጣ ሙሉ በሙሉ ማጥፋት አለበት የሚል እቅድ ይዘን እየተንቀሳቀስ ነው።
ከክረምቱ መጨመር ጋር ተያይዞ የተፈጠረ የጎርፍ መጥለቅለቅ አለ። የጎርፍ መጥለቅለቁ መከሰት በአንበጣ መከላከል ስራው ሂደት ላይ ተጽዕኖ ሊያሳድር ይችል ይሆን?
በጣም እያደረሰ ነው የሚገኝ። የጎርፉ አደጋ ሰፊ ነው። በአፋር ክልል ደረጃ 240 ሺህ ህዝብ ነው የተጠቃው። 27 ሺህ የሚሆን እንስሳት አልቋል። ወደ 70 ሺህ የሚሆን ሄክታር ያህል በጎርፍ አደጋ ደርሶበታል። ስለዚህ ይህንን ማለት ደግሞ ያለንን ሪሶርስ እዚህ አንበጣ ላይ እንዳናደርግ አድርጓል።
የምክክር መድረኩ ተሳታፊዎች ከአፋር በሚያጎራብቱት የሰሜን ወሎቹ ራያ ቆቦና ሀብሩ እንዲሁም በኦሮሞ ብሔረሰብ ዞኖቹ ባቲና ደዌ ሀረዋ ወረዳዎች አካባቢ የሚስተዋሉ የጸጥታ ችግሮች የመከላከል ሂደቱን ስለሚያውቁት ተገቢው ትኩረት ይሰጠው ሲሉ ጠይቀዋል። የግብርና ሚኒስትርም ጉዳዩን ለሚመለከተው አካል እንደሚያቀርብ አስታውቋል። በምክክር መድረኩ ላይ የትግራይ ክልል ይሳተፋል ተብሎ ቢጠበቅም ሳይ ገኝ ቀርቷል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም።